ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ መስከረም 16 ቀን 2011 ዓመተ ምህረት ምሽት አስተናጋጆች እኔ አዳነች ፍስሐዬና
ሰለሞን ክፍሌ እንሆናለን። ፕሮግራሙን ብርሃን ኃይሉ ትመራለች። ወቅታዊ ዘገባዎችና ልዩ ልዩ ቅንብሮች አሉን። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
በደቡብ ሱዳን በተካሄደው የእርስ በርስ ጦርነት ያለቁት ሰዎች 382,000 መሆናቸውን አንድ አዲስ ዘገባ ገለጸ። ከዚህ በፊት ከተገመተው እጅግ የበዛ ሀዝ መሆኑ ታውቋል። የለንደን የሃይጅንና የትሮፒካል መድኃኒት ትምህርት ቤት ያቀረበው ዘገባ ካለቁት ሰዎች በግማሽ በግጭቱ ምክንያት መሞታቸውን፣ ሌሎች ደግሞ የእርስ በርስ ጦርነቱ ባስከተለው በሽታና ለጤና ጣቢያ ተደራሽነት መጥበብ ምክንያት ሕይወታቸውን ማጣታቸውን አመላክቷል። የደቡብ ሱዳን የእርስ በርስ ጦርነት የጀመረው ከአምስት ዓመታት በፊት ታህሳስ ወር ላይ ሲሆን ሀገሪቱ ከሱዳን ተለይታ ነጻነቷን ካገኘች ሁለት ዓመታት ተኩል በኋላ መሆኑ ነው። በኮንጎ ዲሞክራሲያዊ ሪፑብሊክ የሰብአዊ መብቶች ጥሰት እያደገ መምጣትና በሲቪልና ፖለቲካ ነጻነት ላይ ገደብ መጣል የመጪውን ፕሬዝዳንታዊ ምርጫ ተአማኒነት ጥያቄ ውስጥ አስገብቶታል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። የመንግስታቱ ድርጅት የሰብአዊ መብቶች ጉባኤ በኮንጎ ዲሞክራሲያዊ ሪፑብሊክ ወቅታዊ ሁኔታ ላይ ልዩ ስብሰባ ካደረገበት ከጄኔቫ ሊዛ ሽላይን ተከታዩን አጭር ዘገባ ልካለች። ለአሜሪካ ድምፅ አጠናቅራለች። ሰለሞን ክፍሌ ያቀርበዋል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ በሪፖርቱ አጉልቶ ያሳየው በኮንጎ ዲሞክራሲያዊ ሪፑብሊክ እንደ አውሮፓውያን ዘመን አቆጣጠር ከሰኔ 2017 ዓ.ም ጀምሮ በዜጎች ሐሳብን በነጻነት በመግለጽና በሰላም የመሰብሰብ መብቶች ላይ ጥሰት የመፈጸምና ጨቋኝ እርምጃዎች መውሰድ አሳሳቢ እየሆኑ መምጣታቸውን ነው። በዚህች አገር ውስጥ እጅግ አስፈላጊ የሆነው ፕሬዝደንታዊ ምርጫ ከመካሄዱ ሦስት ወራት በፊት በሰብአዊ መብቶች ላይ የሚፈጸመው ጥሰት 35 በመቶ አድጓል ሲልም ሪፖርቱ ገልጿል። የዓለሙ ድርጅት የሰብአዊ መብቶች ጉባኤ በዚሁ ሪፖርቱ ከጥሰቶቹ ገሚሱ የሚፈጸሙት በፖሊስ ነው ብሏል። የድርጅቱ የመስክ ዘመቻና የቴክኒክ ትብብር ዳይሬክተሯ ጆርጌት ጋኞ ሲያስረዱም የተቃዋሚ ፓርቲ መሪዎች፣ የሰብአዊ መብት ተከራካሪዎች፣ ጋዜጠኞችና አክቲቪስቶችም ወከባና ማስፈራሪያ እንደሚደርሳቸውና ሰብአዊ መብቶች ሁሉ የሚጣሱት ደግሞ በስፋትና ተጠያቂነት በሌለበት መንገድ ነው ሲሉ አብራርተዋል።
The essence of a democratic society resides in the ability of its citizens, irrespective of their political affiliation.
አንድ ዲሞክራሲ ማህበረሰብ የሚለካው ዜጎቹ ምንም አይነት የፖለቲካ አመለካከት ይኑራቸው፣ ከመንግስት አጸፋው ይሰጠናል ብለው ሳይፈሩ መብታቸውን በነጻነት መጠቀም ሲችሉ ነው። መጪው ምርጫ ተአማኒ መሆኑ የሚረጋገጠው የዜጎች ሰብአዊ መብቶች ሲከበሩ ነው።
መንግስት ይህን በጣም አሳሳቢ የሆነ የመጣውን ሁኔታ እንዲቀለብስም የዓለሙ ድርጅት የመስክ ዘመቻና የቴክኒክ ትብብር ዳይሬክተሯ ጆርጄት ጋኞ ጥሪ አስተላልፈዋል። የኮንጎ ዲሞክራሲያዊ ሪፑብሊክ የሰብአዊ መብቶች ኮሚሽን ሚኒስትሯ ማሪ አንጌ ሀገራቸው የሰብአዊ መብቶች እንዲከበሩ ይበልጥ ጥረት ማድረግ አለበት በሚለው ይስማሙና በዚህ ረገድ ግን ብዙ መሻሻሎች ተደርገዋል ብለዋል።
ፕሬዚደንት ዶናልድ ትራምፕ ኢራንን ከዓለም ዋናዋ የአሸባሪዎች ደጋፊ ብለዋታል። ከሶስት ዓመታት በፊት ከኢራን ጋር የተደረገውን የኒውክሌር ስምምነት መንቀፉንም ቀጥለዋል። ዩናይትድ ስቴትስ በያዝነው ዓመት ቀደም ሲል ከስምምነቱ መውጣቷ የሚታወቅ ነው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከድርጅቱ ጠቅላላ ጉባኤ ጎን የኒውክሌር መሳሪያ መስፋፋትን ስለመገደብ ያደረገውን ስብሰባ የመሩት ፕሬዚደንት ትራምፕ የኢራን የኃይል ተጠቃሚነት ባህሪ የጨመረው የኒውክሌር ስምምነት ከተፈረመ በኋላ ነው ብለዋል። እንዲህ አይነት ባህሪ ያለው መንግስት ኒውክሌር መሳሪያ እንዲኖረው መፈቀድ የለበትም ካሉ በኋላ አሜሪካ በቴህራን ላይ ከባድ ማዕቀብ ትጥላለች በማለት አስጠንቅቀዋል። የጸጥታው ምክር ቤት ስብሰባ የተደረገው ትራምፕ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር የኢራን መንግስት በኃይል ተጠቃሚነት ባህሪው እስከቀጠለ ድረስ መገለል ይኖርበታል ባሉ ማግስት ነው። የኢራን ፕሬዚደንት ሐሰን ሩሃኒ በበኩላቸው በጠቅላላው ጉባኤ ባደረጉት ንግግር ማንንም ሀገር በግድ ወደ ድርድር ጠረጴዛ ለማቅረብ አይቻልም ብለዋል። ሩሃኒ አያይዘውም ኢራን በባራክ ኦባማ አስተዳደር ወቅት የነበሩትን ፖሊሲዎች ከምትጥስ ዩናይትድ ስቴትስ ጋር እንዴት ስምምነት ውስጥ ልትገባ ትችላለች በማለት ጠይቀዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደራቸው ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሁለተኛ ዙር ጉባኤ ለማድረግ ማቀዱን ገልጸዋል። ዝርዝር ሁኔታውን በቅርቡ አሳውቃለሁ ነው ያሉት። ከሊቀመንበር ኪም ጋር እሰበሰባለሁ ሲሉ ትራምፕ ኒውዮርክ በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለጋዜጠኞች ተናግረዋል። የጉባኤው ቦታና ጊዜ በቅርቡ እንደሚገለጽም ጠቅሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በበኩላቸው ጉባኤውን እያቀዱ መሆናቸውን ዛሬ ተናግረዋል። ከጥቅምት ወር በኋላ ሊሆን እንደሚችልም አመላክተዋል።
ፕሬዚደንት ዶናልድ ትራምፕ ከቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ጋር ተገናኝተው የመነጋገር ፍላጎት እንዳላቸው ገልጸዋል። በሁለቱ ሀገሮች መካከል ያለውን ውጥረት ለማርገብ ሌላም መንገድ ሊኖር እንደሚችል አመላክተዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስብሰባን በሊቀመንበርነት ከመምራታቸው በፊት ሁሉም አማራጮች ጠረጴዛ ላይ ናቸው ሲሉ ዛሬ ተናግረዋል። የትራምፕ አስተዳደር ትላንት ባለቤታቸው ሲሲሊያ ፍሎረንስን ባቀፉ የማዱሮ ካቢኔ አባላት ላይ ማዕቀብ ጥሏል። የማዱሮ መንግስት በቀላሉ በመፈንቅለ መንግስት ሊወገድ ይችላል ሲሉም ትራምፕ ተናግረው ነበር። ማዱሮ በበኩላቸው ማዕቀቡ በአካባቢያቸው ላሉት ሰዎች የክብር ሽልማት ነው ሲሉ በቴሌቪዥን አፍዘው ነበር። ሊያጠቁኝ ከፈለጉ በቀጥታ እኔ ላይ ያነጣጥሩ፣ ሆኖም ሲሲሊያንና ቤተሰቤን አይንኩ ብለዋል የቬኔዙዌላው ፕሬዚደንት። ወንጀለኛ የሆነችው የእኔ ባለቤት በመሆኗ ብቻ ነው በማለትም አክለዋል።
ለዩናይትድ ስቴትስ ከፍተኛ ፍርድ ቤት ዳኝነት የታጩት ብሬት ካቫኖ ከአስርት ዓመታት በፊት ጾታዊ ጥቃት ፈጽመውብኛል ያሉት ሴት ጠበቆች ጉዳዩ ይፋ ከመሆኑ በፊት እናውቅ ነበር ያሉ አራት ሰዎች የፈረሙባቸውንና መሐል ላይ የፈጸሙባቸውን ሰነዶች ለሕግ መወሰኛው ምክር ቤት የፍርድ ኮሚቴ አቅርበዋል። የከሳሿ ክሪስቲን ብሌዚ ፎርድ ባለቤት ከስድስት ዓመታት በፊት ስለ ጉዳዩ ማወቃቸውን እንደ ገለጹ፣ ኬት ኮግለር የተባሉ ጓደኛቸውም ከሁለት ዓመታት በፊት እንዳወቁ መናገራቸውን ጠበቆቹ ገልጸዋል። ከሳሿ ፎርድ የሁለተኛ ደረጃ ተማሪ በነበሩበት ወቅት ካቫኖ አንድ ፓርቲ የተደረገበት ቤት ውስጥ አስገድደው አልጋ ላይ ከጣሏቸው በኋላ ሊደፍሯቸው እንደሞከሩ ተናግረዋል።
በመጨረሻም የህንድ ከፍተኛ ፍርድ ቤት በድህነት የሚኖሩትን ይጠቅማል፣ ይሁንና መንግስት መርሃ ግብሩን የመጠቀም አቅሙን ገድቦታል በሚል አከራካሪ የሆነውን የሥነ ፍጥረታዊ ማንነት ውጥንን አጽድቋል። ከዓለም ከፍተኛ ብዛት ያለው የሥነ ፍጥረታዊ ማንነት ስብስብ የግል ህይወትን ይነካል፣ የአሃዝ ስርቆት ነው፣ አንዳንድ በድህነት የሚኖሩ ሰዎች ከመንግስት ጥቅም እንዳያገኙ የታለመ የመንግስት የስለላ መሳሪያ ነው የሚሉ ነቃፊዎች ውጥኑን ሲገዳደሩ ቆይተዋል። ከፍተኛው ፍርድ ቤት ታዲያ 1.2 ቢሊዮን የሚሆኑ ዜጎች የጣት አሻራና ሌሎችም ስነ ፍጥረታዊ አሃዞችን ያሰባሰበው አድሃር የተባለው እቅድ ህጋዊ ከመሆኑም በላይ የተገለሉት ሰዎች ቦታ እንዲያገኙ ያስችላል በማለት በይኖለታል። የስነ ፍጥረታዊ ዋንነት ውጥን የተጀመረው ከአስርተ ዓመታት በፊት ሲሆን ዓላማው በደላሎች የሚፈጸም የማጭበርበር ተግባርን ለማስወገድ እንዲሁም የማንነት መለያ የሌላቸው ሰዎች ምግብና ነዳጅ ዘይትን ለመሳሰሉት ከመንግሥት ለሚገኙ ጥቅማጥቅሞች ተደራሽነት እንዲኖራቸው ለማድረግ ነው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በ33ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ያሰሙት የአሜሪካ ትቅደም ንግግራቸው በዓለም መሪዎች ዘንድ የተበላለቀ ስሜት መፍጠሩ ተሰማ። ዓለም አቀፋዊነትን ያወገዘው ይህ የሚስተር ትራምፕ ንግግር የብዙሃን ተቋማት መብዛትን ከሚደግፈው የድርጅቱ ዋና ጸሐፊ ንግግር ያፈነገጠ መሆኑንም ተስተውሏል። ይህን ፕሬዚዳንት ትራምፕን ንግግር ለዓለም አቀፍ ማህበረሰብ እንዴት ያስተናግደዋል? የቪኦኤ ዘጋቢ ኤልዝቤት ቸርነፍ ከዋይት ሃውስ ደግሞ ሜሊና ጆርጌቬስካ ያዘጋጇቸውን አቀናጅቶ አዲሱ አበበ ዝርዝሩን አቅርቧል።
የዓለሙ መሪዎች በተሰበሰቡበት አዳራሽ ይህ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ንግግር ተሰማ።
We reject the ideology of globalism and we embrace the doctrine of patriotism.
ዓለም አቀፋዊነት ፖሊሲን እንቃወማለን። በመላው ዓለም ያለውን የአገር ወዳድነት መርህን ነው የምንቀበለው። በሉዓላዊነት ላይ ያነጣጠረን ስጋት ኃላፊነት የሚሰማቸው አገሮች ሁሉ ሊከላከሉት ይገባቸዋል።
የፕሬዝዳንት ትራምፕ ንግግር ግን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረጅ ንግግር የተቃረነ መሆኑም ተስተውሏል።
Individual leaders have the duty to advance the well-being of their people.
መሪዎች የህዝቦቻቸውን ደህንነት የመጠበቅ ኃላፊነት አለባቸው። ዳሩ ግን ይህ ጥልቅ ትርጉም አለው። የጋራ የሆኑ መልካም ነገሮችን በጋራ ከመጠበቅ አኳያ የብዙሃን ስርዓትን የማጠናከር ኃላፊነትም አለብን።
የፕሬዝዳንት ዶናልድ ትራምፕ አሜሪካ ትቅደም መርህ ባለፈው ዓመት የድርጅቱ ጠቅላላ ጉባኤ ላይ ካቀረቡት የተለየ አልሆነም። ከርሳቸው ቀደም ብለው ከነበሩት ከኦባማ አመለካከት ጋር ግን የተቃረነ መሆኑ ተስተውሏል። ፕሬዝዳንት ዶናልድ ትራምፕ ለጉባኤው ባቀረቡት ንግግር አስተዳደራቸው አከናወነ ያሉትንም ዘርዝረዋል።
In less than 2 years my administration has accomplished more than almost any administration in the history of our country. America's so true.
በአሜሪካ ታሪክ ከሁለት ዓመት ባነሰ ጊዜ ውስጥ አስተዳደሬ ከኔ በፊት ከነበሩት አስተዳዳሪዎች ሁሉ የበለጠ ስራ አከናውኗል። ምን ነው እውነት ነው እኮ። ይሁን ግን አልጠበቅኩትም ነበር።
ፕሬዚዳንት ትራምፕ ባለፈው ዓመት ያቀረቡት ንግግር ደግመው ያሰሙ ያህል ነበር የጉባኤው አመለካከትና ምላሽ። በዚህም የአገር መውደድንና የአገር ፍቅርን በማጉላት ዓለም አቀፋዊነትን በማጣጣል ላይ ያተኮረ ነበር። የአየር ንብረት ለውጥን በመደገፍ የተናገሩት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ይህን ስምምነት ካልተቀበሉ አገሮች ጋር ዩናይትድ ስቴትስን ጨምሮ መሆኑ ነው ምንም አይነት የንግድ ስምምነት እንዳያደርጉ ጥሪ አስተላልፈዋል።
Signons plus d'accords commerciaux.
We won't sign any more trade agreements with countries that do not respect the Paris Agreement.
የፓሪሱን ስምምነት ካልተቀበሉ አገሮች ጋር ምንም አይነት የንግድ ስምምነት አንፈራረምም። ለንግድ ስምምነት የምንገባው ቃል ኪዳን ከአካባቢ የአየር ንብረትና ማህበራዊ ግንኙነት ጋር ሊጣጣም ይገባዋል።
ፕሬዚዳንት ዶናልድ ትራምፕ ለጉባኤው ባቀረቡት ንግግራቸው በኢራን ላይ ያነጣጠረ ሂስም ሰንዝረዋል።
Iran has to change its tune before I meet with them. They want to meet.
ከመሪዎቹ ጋር ከመገናኘቴ በፊት ኢራን አካሄዷን ማስተካከል ይኖርባታል። ሊያገኙን ይፈልጋሉ። በቅድሚያ ግን መስመራቸውን ያስተካክሉ። ሌላ ምርጫ አላቸው ብዬ አላምንም። እና ከኢራን ጋር የተጠበቀ ግንኙነት ለመመስረት ተስፋ እናደርጋለን።
የኢራኑ ፕሬዝዳንት ሐስኒ ሮሃኒ ለፕሬዝዳንት ትራምፕ ምላሹን ሰጥተዋቸዋል።
ሶሃኒ የክዲጋ ሮሸኒድ
I am starting the dialogue right here and state
ንግግሩ ከዚህ ነው የሚጀምረው እና በማያዳግም ሁናቴ የምገልጸውም ያለም አቀፍ ደህንነት ጉዳይ በአሜሪካ የአገር ውስጥ ፖለቲካ እንደ አሻንጉሊት ሆኖ ሊቀርብ አይገባውም። የተባበሩት መንግስታት ድርጅት ደግሞ የአሜሪካ አስተዳደር አካል አይደለም።
የዘንድሮው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እስከ መጪው አርብ የሚቀጥል ሲሆን የሰሜን ኮሪያና የኒኩሌር ጦር መሳሪያ ቅነሳ ከሰሞኑ አጀንዳዎች መካከል እንደሆኑም ታውቋል።
ወደ መጽሔት ትንታኔ እንሸጋግራለን። የተከበራችሁ አድማጮቻችን 13ኛው የህዝባዊ ወያነ ሐርነት ትግራይ ህወሓት ጉባኤ በዛሬው ዕለት በመቀሌ ተጀምሯል። በጉባኤው ለመጀመሪያ ጊዜ ተቃዋሚ የፖለቲካ ፓርቲዎች ተጋብዘው መልእክት አስተላልፈዋል። በዚህ ጉባኤ የፓርቲው ሕገ ደንብ 5 ጉዳዮች ውይይት ይካሄድባቸዋል ተብሏል። ሙልጌታ ጽብሃ የጉባኤውን መክፈቻ ተከታትሏል።
ህዝባዊነታችን የነጻነትና የህዳሴ መሰረት በሚል መሪ ሐሳብ ነው የህዝባዊ ወያነ ሐርነት ትግራይ 13ኛ ጉባኤ በዛሬው ዕለት በመቀለ ከተማ የተጀመረው። የፓርቲው ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በመፈቻ መድረኩ እንደገለጹት በጉባኤው የህዝብ ፍላጎትና ጥያቄ የሚመልሱ ውሳኔዎች እንደሚወሰን እጠብቃለሁ ብለዋል።
ጉባኤና ህዝብና ጽበው ለውጥ ንክመጽእ ናይ ባዕሉ ተራ ዝጻወት አንፈታትን ውሳኔታትን ዝውስን ትርጉም ዘለዎ አዲስ ናይ አመራርሃ ትውልዲ ክመርቋት።
ጉባኤያችን ህዝባችን የሚጠብቀውን ለውጥ እንዲያመጣ የራሱን ድርሻ የሚያበረክት አቅጣጫዎችና ውሳኔዎችን የሚያስቀምጥ ትርጉም ያለው አዲስ የአመራር ትውልድም በዚህ ጉባኤ እንደሚመረጥ እንጠብቃለን። በዚህ ጉባኤ የምትሳተፉ ጉባኤተኞች ህዝባችን የሚጠብቀው ውሳኔዎች በማሳለፍ የሰማዕታትን አደራ እንጠብቃለን ወይስ ሌላ ተንኮል ነው የምንሸርበው? ሁሉም የሰማዕታትን አደራ ይዞ ለህዝባችን የሚጠቅም የማያስቆጭ ታሪክ ለመስራት ዝግጁ መሆናችሁን ጉባኤያችንን ለማደናቀፍ ከቀኝና ከግራ የሚደረግ የነበረ ዘመቻና አልቧልታ ወደ ጎን ትታችሁ ለህዝብና ህዝብ ብቻ የሚጠቅም በክልላችን አዲስ ምዕራፍ የሚያበስር ለሀገርም አዎንታዊ አስተዋጽኦ ያለው ውጤታማ ታሪካዊ ውሳኔዎች እንደምታስተላልፉ አምናለሁ ነው ያሉት። 13ኛው ጉባኤ በኢትዮጵያና ኤርትራ ለ20 ዓመታት የዘለቀ አለመግባባት ተፈቶም ወደ ሰላማዊ ሂደት በመግባት ህዝቦች መገናኘት በጀመሩበት ጊዜ ሆኖ እየተካሄደ ነው ያሉት ዶክተር ደብረጽዮን በዚህ መሰረት በጉባኤው ይህንን ሰላምና የህዝቦች የጋራ ተጠቃሚነት የሚያረጋግጡ ውሳኔዎች እንዲወሰንም እንደሚጠብቁ ተናግሯል። ሊቀመንበሩ በኢትዮጵያ ወቅታዊ ሁኔታ አስመልክቶም ንግግር አድርጓል። በአገሪቷ የመጣው ለውጥ ተስፋ አለ ያሉት ዶክተር ደብረጽዮን በአንጻሩም ለውጡን የሚያደናቅፉ ስጋት ዎች አሉ ሲሉ ገልጿል።
አወጻይ ዝነብሩ ፖለቲካው ኃይልታት ናብ ዓዲ ብምህረት ብመታወም እዚ ተፈጥሩ ዘሎ ዕድል ብዝለዓለ ንምጥቃም
በውጭ ሀገር የሚኖሩ የፖለቲካ ኃይሎች በምህረት ወደ ሀገር ውስጥ በመግባታቸው የተፈጠረውን እድል በመጠቀም የውስጥና የውጭ ኃይሎችን ተቀናጅተው እየሰሩ ናቸው። ሰላማዊና የአመጽ እንቅስቃሴም ደርበው ማካሄድ የጀመሩት ሁኔታ አለ። በዚህም የዚች ሀገር ህገ መንግስታዊ መብት እየተጣሰ የሁሉም ብሔር ተወላጆች ተንቀሳቅሰው ለመስራት የማይችሉበትን ሁኔታ ተፈጥሯል። ሁላችንም ተባብረን በመታገል የህዝባችንን ፍላጎት የሆነውን ሰላም፣ ልማትና ዲሞክራሲ እንዲሰፍን ብሔር ለብሔር በማጋ ጫጭት ሰላማችንን የሚያውኩ በነውጥ ስርዓታችንን በመበተን ስርዓታቸውን ለማቋቋም የሚፈልጉ ኃይሎች አሉ። እነዚህም እንታገላቸው ነው ያሉት። በጉባኤው መክፈቻ የኢሃደግ አባል ድርጅቶች ያጋርነት መልእክት አስተላልፈዋል። ቀድመው መልእክት ያስተላለፉ የባዕዴን ተወካይ የአማራና የትግራይ ህዝቦች የቆየ ግንኙነታቸውን ተጠናክሮ እንዲቀጥል ፓርቲያቸው እንደሚሰራ ተናግረዋል።
እኛ የዘመኑ የትውልድ ተተኪዎች የሁለቱን ህዝቦች ወንድማማችነትና እህትማማችነት ለማጠናከር ሙሉ አቅማችንን በመጠቀም በዓላማ የተሳሰሩ ግን ደግሞ በራሳቸው የቆሙ ድርጅቶች የሆኑት ብአዴንና ህወሓት ከሌሎች እህትና አጋር ድርጅቶች ጋር በመሆን ኢትዮጵያ ለዜጎቿ ህይወት መጥፋት፣ ስደትና መፈናቀል ምክንያት የሆኑ ግጭቶችን በማስወገድ ማንም በብሔሩ በሃይማኖቱ ወይም በሌላ ማንነቱ ምክንያት የማይሞትባትና የማይፈናቀልባት ሀገር እንድትሆን በታላቅ ኃላፊነትና በጊዜ የለንም መንፈስ መስራት ይጠበቅብናል። በአሁኑ ወቅት እኛ የአማራና የትግራይ ህዝቦች እንዲሁም መላው ኢትዮጵያውያን ያለን አማራጭ ሊለያዩን የሚችሉ ነገሮችን በመቀነስ አንድ ሊያደርጉንና ተከባብረን ተቻችለንና ተዋደን ለመኖር የሚያስችሉ ጉዳዮች ላይ ትኩረት አድርገን ጠንክረን መስራት አለብን።
የኦዴፓና ደኢህዴን ተወካዮችም ህወሓት ለትግራይ ህዝብ ተጠቃሚነት በሚያደርገው ጥረት እንደሚያግዙ በመልእክታቸው ገልጿል። አጋር ፓርቲዎች ተብለው የሚጠሩ የተለያዩ ክልሎች መሪ ድርጅቶች የአጋርነት መልእክትም አቅርቧል። በጉባኤው ለመጀመሪያ ጊዜ ተቃዋሚ የፖለቲካ ፓርቲዎች ተጋብዘው መልእክት አስተላልፏል። የአረና ትግራይ ሊቀመንበር አቶ አብርሃ ደስታም ፓርቲያቸው ለትግራይ ህዝብ ተጠቃሚነትና አንድነት ፖለቲካዊ ልዩነት እንደተጠበቀ ሆኖ ከህወሓት ጋር አብረን እንሰራለን ብለዋል።
መጀመሪያ ካብ ናይ ፀልኢ ፖለቲካ ርሒቕና ውድባት ፖለቲካ ከም ተናሓናሕቲ እናተረኣና ኣብ ጉባኤኹም
በመጀመሪያ ከጥላቻ ፖለቲካ ወጥተን የፖለቲካ ፓርቲዎች እንደ ተፎካካሪ ታይተን በጉባኤያችሁ አረና እንደ ሰላማዊ ፓርቲ ያስባችሁ በዚህ መድረክ ጋብዛችሁን መልእክት እንዳስተላልፍ በማድረጋችሁ ክብር ይገባችኋል። አመሰግናለሁም። በጉባኤያችሁ አዳዲስ ለለውጥ ሂደቱ የሚመጥኑ አዳዲስ መሪዎች እንደምታመጡ ተጠብቃለሁ። አዲስ አመራር ብቻ ሳይሆን አዲስ አሰራርም እንደምታመጡ ተስፋ አድርጋለሁ። አዲስ አመራር ካለ አዲስ አሰራር ትርጉም የለውምና ነው ያሉት። የ12 ተፎካካሪ ፓርቲዎች የጋራ ምክር ቤት አባላትና እንዲሁም ከምክር ቤቱ ውጪ የአራት ፓርቲዎች ተወካዮችም በመድረኩ መልእክት አስተላልፈዋል። እንዲሁም ከውጭ ሀገራት የቻይና ኮሙኒስት ፓርቲና የአፍሪካ ናሽናል ኮንግረስ ደቡብ አፍሪካ ተወካዮች የአጋርነት መልእክታቸው አስተላልፈዋል። ዛሬ የተጀመረው ጉባኤ 5 አጀንዳዎች ይኖሩታል። በ12ኛው የድርጅቱ ጉባኤ የተቀመጡ አቅጣጫዎችና ፍጻጸማቸው፣ ሁለንተናዊ የኢትዮጵያ ሁኔታ፣ ለህወሓትና ለትግራይ ህዝብ ያለው ተጽዕኖም፣ የፓርቲው የቁጥጥር ኮሚሽን የስራ ሪፖርት፣ የድርጅቱ ህገ ደንብ ማሻሻል እንዲሁም የፓርቲውን አመራር ምርጫ ይካሄዳል ተብሏል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም።
አዲሱ የቅርብ ጊዜያት በዚምባብዌና በአንጎላ የታዩ አዎንታዊ ለውጦች፣ አፍሪካ ውስጥ ችግሮችን የተረዳ አመራር ሲኖር ምን ሊከናወን እንደሚችል በማስረጃነት ሊያገለግል እንደሚችል አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አስገንዝበዋል። ቆንጅታዬ ዝርዝሩን ይዛለች።
በኢትዮጵያና በጊኒ አምባሳደር የነበሩትና በሌሎችም የተለያዩ የምዕራባዊና ደቡባዊ አፍሪቃ ሀገሮች ውስጥ በርካታ የዲፕሎማሲ ኃላፊነት ስራዎችን የሰሩት ቲቦር ናዥ ከቪኦኤ አፍሪካ 54 አፍሪካ 54 ከሚባለው ቴሌቪዥን ፕሮግራም ባልደረባ ሃይዲ አደምስ ፊስፓርክ ፓትሪክ ጋር ስለ ዩናይትድ ስቴትስና አፍሪካ የወደፊት ግንኙነቶች አቅጣጫ በስፋት ተወያይተዋል። በተለያዩ የሀገሪቱ ሀገሮች ኮንጎ ዲሞክራሲያዊት ሪፑብሊክና ናይጄሪያን ጨምሮም ሰፋ ያለ ውይይት አድርገዋል። በኢትዮጵያ በጠቅላይ ሚኒስትር አብይ አህመድ አመራር ስለተከናወኑት ለውጦችና በኢትዮጵያና በኤርትራ መካከል ስለተደረሰው ስምምነት ሃይዲ አንስታባቸዋለች። ዛሬ የጫጉላ ወቅት ነው። በቀጣይነት የሚጠበቁ ከበድ ያሉ እርምጃዎች ይኖራሉ ወይ ነበር ያለቻቸው።
The steps are getting harder and harder. Initially there was an ebullience from the population.
ታላላቅ ክንዋኔዎች ተመዝግበዋል። አሁን ደግሞ እርምጃዎቹ ከበድ እያሉ መጥተዋል። ሲጀመር በህዝቡ ዘንድ በአጠቃላይ ከፍተኛ የደስታ ስሜት ፈጥሯል። ምክንያቱም እሳቸው መጡ፣ ተላላቅ ቀጥተኛ እርምጃዎችን ወዲያው መውሰድ ጀመሩ፣ የፖለቲካ እስረኞች ለቀቁ፣ የፖለቲካ ምህዳሩን አሰፉ። ጠቅላይ ሚኒስትሩ ናቸው ተቃዋሚዎች ጥላቶቻችን ሳይሆኑ ተፎካካሪዎቻችን ናቸው ያሉት። አቋማችንን ለህዝቡ አቅርበን ህዝቡ የሚወደውን ይመርጣል ነው ያሉት። ይሄ ለሀገሪቱ ህዝብም ሆነ ለዓለም አቀፍ ማህበረሰብ በፊት ከነበረው እጅግ የተለየ አቅጣጫ ነው። ደግሞም ቶሎ ነው እርምጃውን የወሰዱት። ይሄ ደግሞ ኤርትራን በተመለከተ የወሰዱትን እጅግ ከፍተኛ ቁርጠኝነት የተመላበት እርምጃ ይጨምራል። የሰላም ሂደቱን አስመልክቶም የድንበር ኮሚሽኑን ውሳኔ እንቀበላለን አሉ። ይሄ በአገር ውስጥ ቀላል ሂደት አልነበረም። ምክንያቱም ድንበሩ ይሄ ነው ሲሉ በአካባቢው የሚኖሩና እኛ በዚያኛው በኩል አይደለንም የሚሉ ጉዳዩ በከፍተኛ ደረጃ የሚያሳስባቸው ሰዎች አሉና ነው። ከዚያ ደግሞ በድንገት የድንበር ኬላዎች ተከፈቱ።
የኢትዮጵያ አየር መንገድ ወደ አስመራ መብረር ጀመረ ካሉ በኋላ ቲቦር ናዥ ኢትዮጵያ አምባሳደር በነበርኩበት ጊዜ በመጀመሪያው በረራ ላይ ለመጓዝ እንደምመኝ ለሰዎች ነግር ነበር ሲሉ አስታውሰዋል። በአሁኑ ባይሆንልኝም ወደፊት እሄድ ይሆናል ብለው ተስፋቸውን ገልጸዋል። ቲቦር ናዥ እውነተኛ መሪ፣ እውነተኛ አመራር ሊያከናውን የሚችለውን የፖለቲካ ምህዳር ሲሰፋ ሊኖር የሚችለውን አዎንታዊ ምላሽ ያሳያል ብለዋል። ለውጡ 100% የተሟላ ነው ማለት አይደለም። በቅርቡ በዩናይትድ ስቴትስ ኮንግረስ በሰጠሁት የምስክርነት ቃልም ለውጡ ገና ለጋነት ያለው መሆኑን ገልጬ ነበር ብለዋል።
Because there is still an entrenched mindset which is very much against these kind of changes.
ምክንያቱም አሁንም እንዲህ አይነቶቹን ለውጦች በጣም የመቃወም ስር የሰደደ አስተሳሰብ ስላለ ነው። በከፊል እጅግ ወግ አጥባቂ በሆነው ህብረተሰብና ከ2000 ዓመታት በፊት ጀምሮ አምባገነን አስተዳደሮች በነበሯት አገር ውስጥ ህዝቡን ይህ እርምጃ ሊወሰን ነው ብሎ ለማሳመን እጅግ ከባድ መሆኑን አምባሳደር ሳለሁም ከብዙዎች ጋር የምንነጋገርበት ጉዳይ ነበር። በድሜ ጠና ያሉት ደግሞ የተለየ መንገድ እንደሚከተሉ የሚጠበቅ ነው። የለውጡ ሂደት ወደፊት እየገፋ ሲበጣ ደግሞ ያለመቀበል ነገር ይኖራል።
አስከትለውም በሰሞኑ የተስተዋሉትን ክስተቶች ላብነት ጠቅሰዋል። ቲቦርናዥ
For example, there's been tremendous it's been a pressure cooker with all of the young people. The top has been
ለምሳሌ ወጣቶች እጅግ በጣም ታፍነው የኖሩ ናቸውና ከላይ ተዘግቶ የኖረው ሲከፈት እንፋሎት መኖሩ አይቀርም። ቁልፉ እንፋሎቱ በተቻለ መጠን ዝግ ባለ መንገድ በቀስታ እንዲወጣ ማድረግ ነው። እንግዲህ ባለፉት ችግሮች የፈጠሩባቸው ሰልፎች የታየውን አይነት አሳዛኝ ክስተት መፈጠሩ አይቀርም። ለረጅም ጊዜ ከፍቶት የኖረ ህዝብ ስለሆነ በውስጡ የያዛቸው ብዙ ቅራኔዎች ይኖራሉና።
ጥሩም ነገር ኢትዮጵያ በጎሳ ፌዴሬሽን የምትተዳደር ሀገር ብትሆንም ከዛ አሻግረን ብናስተውል በሁሉም ዜጎቿ ዘንድ ከአክሱም ነገስታት ዘመነ መንግስት አንስቶ ጸንቶ የቆየ የኢትዮጵያዊነት ስሜት መኖሩን እናጤናለን ብለዋል ቲቦርናዥ። ቲቦርናዥ ስለ አፍሪካ ወጣቶች ያሊ ስለተባለው የዩናይትድ ስቴትስ የአፍሪካ ወጣቶች መሪነት መርሃ ግብርም የተናገሩትን በነገ ዝግጅት እናቀርባለን።
ወደ ቀዳሚው የምሽቱ ቅንብር እናልፋለን። ኢትዮጵያውያን በአሜሪካ ህሊና ራዲዮ የኢትዮጵያውያን ድምፅ ላስ ቬጋስ ውስጥ የሚቀርብ ሳምንታዊ የአማርኛ ራዲዮ ፕሮግራም ነው። በአንድ ወቅት በተላለፈ ማሳሰቢያ የራዲዮ ፕሮግራሙ ስርጭት ከተወሰነ ቀናት በኋላ እንደማይኖር አዘጋጁ ለአድማጮች አስታወቀ። በዚህ መነሻ ራዲዮኑ ለአድማጮቹ የሰጠውን እስከ ዛሬ አገልግሎት ይልቁንም ፕሮግራሙ ለምን እንደሚቋረጥ አዲሱ አበበ አዘጋጅና አቅራቢውን የዛሬው እንግዳ አድርጓል።
አመሰግናለሁ። እንግዳዬ ሳምሶን ኡብሸት ይባላል። በቬጋሱ ህሊና ሬዲዮ የኢትዮጵያውያን ድምፅ በፕሮግራም አዘጋጅነትና አቅራቢነት ላለፉት 13 ዓመታት የአካባቢውን ማኅበረሰብ አገልግሏል። በየሳምንቱ እሁድ ለአንድ ሰዓት ተኩል ሲቀርብ የነበረ ይህ ፕሮግራም ዘላቂነቱን አጠያያቂ ያደረገ ማሳሰቢያ ይዞ ድንገት ብቅ አለ። እንደ መነሻ ጥያቄ ለምንድን ነው ከእንግዲህ የለሁም አይነት ማሳሰቢያ ያስተላለፍከው? ልታበቁ ነው እንዴ? አልኩት ጋዜጠኛ ሳምሶንን።
ልናበቃ አይደለም፣ ግን መደበኛ ከሆነው ወይም ትራዲሽናል ከሚባለው የሬዲዮ አሰራር ወጥቼ ወደ ኢንተርኔት ሬዲዮ ለመሸጋገር ሁኔታዎች አስገድደውናል። ኢንተርኔት ሬዲዮ ወጪው ብዙ አይደለም። መደበኛው ግን እስከ ዛሬም የቆየነው በህብረተሰቡ በተወሰነ ድጋፍና አብረን ከሚሰሩ ጋራ ደግሞ አብረን እያዋጣና ያቆየ ነው። ብዙ መሄድ ስላልተቻለ አሁንም እየጨመረ ስለመጣዎች ምናልባት ኢንተርኔትን ሞክረው ብለን ወደዛ እየዞርን ያለ ነው። ይህንን ነው ለህብረተሰቡ ማሳሰቢያ ሰጠ የሰማችሁት ማለት ነው።
የቱንም ያህል ስሜትና ፍላጎት ይኑርህ፣ በአሜሪካ ኑሮ የራስህንና የቤተሰብን ህይወት እየመሩ በየሳምንቱ ለዘጠና ደቂቃ ለ13 ዓመት አየር ላይ መቆየት ቀላል አይደለም የሚለው ሳምሶን፣ ምንም ያህል የማኅበረሰብ እገዛ ቢኖር አልፎ አልፎ ድጎማ ቢጤ ቢገኝም አንዳንዴ ደግሞ ወደ ራስ ኪስ መግባት አይቀርም ብሎኛል። አንድ ላቀረብኩለት ጥያቄ የሰጠኝ መልስ ግን ፈገግ አርጎኛል። ብቻ ነበር የምታዘጋጀው ሳምሶን?
አዎ፣ 99.4%
ነጥብ 6 የማትሆን
እንግዲህ ስፖርት አዘጋጅ አለኝ። አልፎ አልፎ እየገቡ የሚወጡ አዘጋጆች አሉ። እነሱን ቦታ ላለመንሳት ነው
እንጂ በአብዛኛው ዝግጅት፣ ውይይቶች፣ የሙዚቃ ምርጫዎች በአንተ ነው የሚካሄዱት?
በጠቅላላ ነው፣ በእኔ ቤተሰብ፣ በጓደኞች ጥቆማ። ዞሮ ዞሮ ግን የዝግጅቱ ማዕከል ብቻ የነበርኩኝ ማለት እችላለሁ። ግን ደስተኛ ነኝ። ለምን ብትል አንደኛ አላማ፣ ሁለተኛ የሙያ ጉዳይ ነው። ድንገት ዘው ያልኩበት ጉዳይ አይደለም።
አንዱ እዚህ ዲሲ ውስጥ ባለ አንድ ሬዲዮ እንዳይሸጥ እንዳይለወጥ አድርጎ ይሰድበዋል። በጣም ይናደድና ለጓደኛው ምን ባደርግ ይሻለኛል፣ ያለ ስሜ ስም ያለ በደሌ በደለኛ እያደረገ ሙልጭ አድርጎ ሰደበኝ ይለዋል። በጣም ቀላል ነው አለ ምክር ሰጪ ጓደኛ። እንዴት ቢለው
አንተም 15 ደቂቃ ያየር ግዜ ተከራይና ልክልኩን ነገረው ብሎት ቆጭ ነገሩ እንደቀልድ ይሁን እንጂ ዛሬ የራዲዮ ፕሮግራም የሚከፍቱ ሁሉም ባይባልም በአብዛኛው ኡነት ማህበረሰባችን ለማስተማርና ለማሳወቅ ነው ብዬ አልከራከርም። የሚፈልጉትን ለማሞገስ የሚጠሉትን ለመርገሚያ እንደሚያወሉት የታየና ያደባባይ ምስጢር ነው። ነገርን ነገር ስቦት ተከታዩን ጥያቄ ለሳምሶን ላቀርብ ስዘጋጅ ትዝ ብሎኝ ነው ይህን ያጫወትኳችሁ። የቬጋሱ ህሊና ሬዲዮ የኢትዮጵያውያን ድምፅ እንደ ስሙ የኢትዮጵያውያን ድምፅ ሆኖ አገልግሏል። ምን ዓላማ አድርገህስ ነው የጀመርከው ብየው ነበር ሳምሶንን።
ስንጀምር ሁለት ዓላማ ነበረው። አንደኛው በውጭ ያሉ ኢትዮጵያውያን ያኔ እንደ ዛሬው አክሰስም የለም ኢንተርኔት በሶሻል ሚዲያው አጠቃላይ እና ኢትዮጵያውያን ስለ ሀገራቸው ጉዳይ በቂ መረጃ እንዲኖራቸው ማገዝ ነው ማቅረብ ነው። በጋራ የጋራ መድረክ መፍጠር ነው። ብዙ ችግሮች አሉ። ወደዚህ ይመጣሉ ምንም አያውቁም። መረጃ የሚሰጥ የለም። የኢሚግሬሽን፣ የቢዝነስ፣ የጤና፣ የትምህርት እና ህብረተሰቡን ከአሜሪካ ህይወት ጋር እንዲቀላቀልና እንዲያቅ ለማድረግ እገዛ መስጠት። ሶስተኛው እንደማንም እንደሚያውቀው በኢትዮጵያ ውስጥ የነበረው አስተዳደር ኢዴሞክራቲክ በመሆኑ እና የፕሬስ ነጻነትም ስለሌለ ፕሬስን እሱን መታገል ነበር። ሶስት ዓላማ ይዘን የተነሳ ነው። ኮምፕሬንሲቭ ለማለ ይባል አጠቃላይ ነው። በባህልም የትምህርትም የመዝናኛም ነው፣ ግን የፕሮፓጋንዳ አይደለም። እዚህ ላይንም በየትኛውንም የፖለቲካ መስመር ወገነን በ13 ዓመት አልሰራንም። የወገነው ህዝብና
ለሁሉም ተቀርባላቸው
የለም። ይሄን አይነት ምናልባት ለእኛ ሬዲዮ የበለጠ አለማደግ አንዱ ምክንያቱ ይህ ሊሆን ይችላል።
ቀደም ሲል እንደው ትምህርቴም ፍላጎቴም የሚል ነገር ጠቅሰልኛል። ትምህርት የሬዲዮ ነው ሳምሶን?
አዎ፣ እኔ መጀመሪያም ሁለተኛም ዲግሪ ያለን መጀመሪያ በሬዲዮ ነው፣ ሁለተኛ በቲቪ ጆርናሊዝም ነው
እዚህ ሀገር።
ከዛ በኋላ ሶስት አመት የፖስት ግራጁዌትም ተምሬያለሁ በኢንተርናሽናል ፖለቲካል ሪሌሽንስ፣ በአለም አቀፍ የፖለቲካ ግንኙነት። በኢትዮጵያ ባለ ሁኔታ አልጨረስኩትም፣ ሌላ ጉዳይ ነው እሱ።
በዚሁ ሀገር ነው የተማርከው?
አይደለም፣ እዚህ ሀገር አልተማርኩ። በሀያድ ኮሚሽን ስኮላርሽፕ ሶቪየት ህብረት ሄጄ ሞስኮ ነው የተማርኩ። ሞስኮ ስቴት ዩኒቨርሲቲ ውስጥ ነው።
መቼም ስንቱ ይታወሳል እንጂ እንደ ጋዜጠኛ ትዝታ ያለው ሰው ማንም የለም። ከስንቱ ይገናኛል፣ ስንቱን ያነጋግራል። ከጤነኛ እስከ ታማሚ፣ ከባለ አእምሮ እስከ ቀዌ፣ ምኑ ቅጡ የሚያናግረው መዓት ነው። የማያናግረው የለም። የተለመደ መልሱ ወይንም መልሳችን ስንቱን ልንገር፣ የቱን አንስቼ የቱን ልተወው ይሆናል። እንደ ምግብ ቤቱ ነው እኮ። ሰውየው ሆቴል ገብቶ አስተናጋጁን ጥሩ ምግባቸው የትኛው ነው ቢለው ሁሉም ጌታዬ ይላል፣ ሁሉንም ያቀም ሲመስል።
በዚህ 13 ዓመት ከሰራሃቸው አንዳንድ ጎላ ጎላ ያሉ ነገሮች እንደ ትዝታ እንደው ውል የሚሉብህ ካለ ብታጫውተኝ ምናልባት ውይይታችን እናበቃለን።
ያላናገርኩኝ መሆን ታዋቂ ህብረተሰብ አልነበረም። የነበረብኝ አንተ ተግዳሮት አለ፣ አንተም ታውቀዋለህ፣ ሁላችን በጋዜጣ ላይ ያለ ነው። ኢትዮጵያ አስተዳደር ተወካዮች ለማግኘት የምናደርገው ጥረት በእነሱ ፈቃደኝነት እጦት አናገኘው ነበረ። ይሄ ችግር በስተቀር ሳስተናግር ነው የኖርኩት፣ ሚዛኑን ጠብቄ ማለት ነው። በስም ጥራ ካልከኝ ምንም ከቀድሞ የኢትዮጵያ መንግስት ባለስልጣናት፣ ኢህአዴግ፣ አሁን ተቃዋሚዎች ድሩ ለመስጠት ያልሞከርኩት የለም ማለት ነው።
ሳምሶን ውብሸትን አመሰግናለሁ። የኢንተርኔት ሬዲዮ የሚጀመርበት ቀንና ሰዓቱ ከአካባቢው ህብረተሰብ ጋር ተመካክሮ በሚደረስበት ውሳኔ ላይ የተመሰረተ መሆኑንም አጫውቶኛል። መልካም እድል ተመኝቼ በዚሁ ላብቃ።
አሁን ደግሞ ወደ ቀጣዩ ወቅታዊ ዘገባዎች እናልፋለን። የብሔራዊ አማራ ዲሞክራሲያዊ ንቅናቄ ብአዴን ዓመታዊ ጉባኤ ከነገ መስከረም 17 እስከ 21 ባለው ጊዜ በባህር ዳር ያካሂዳል። ምን አዲስ ነገር አለ? ምን ነገር ትጠይቃለች? በማለት ዘጋቢያችን አስቴር ምስጋናው አንዳንድ የባህር ዳር ከተማ ነዋሪዎችን አነጋግራለች። ቀጥሎ ይቀርባል።
ጌታቸው መኮንን ይባላል። የምኖረው እዚሁ ባህር ዳር ከተማ ነው። እኔ ከብአዴን 12ኛው ጉባኤ ላይ የምጠብቀው ነገር በጣም በርካታ ነገሮች ናቸው። እኔም እንዲሁም ማህበረሰቡ አብረውኝ የሚኖሩትም ሰዎች የጋራ የሆነ የምንጠብቀው ብዙ ነገሮች አሉ። የመጀመሪያው ብአዴን እስካሁን ሲተችበት የኖረው ነገር አለ። የህወሓት ተላላኪ ነው፣ ሌሎችም በራሱ ስራዎችን አይሰራም። በድርጅቱ ውስጥ ብአዴን ህዝባዊ አይደለም፣ ይልቁንም ለፓርቲው ነው የሚጨነቅ እየተባለ ነው የምንረዳው። ስለዚህ አሁን ህዝባዊ ሆኖ ችግሮቹ የህዝብ ችግር ናቸው የሚለውን የራሱ ችግር እንደሆነ አድርጎ ለችግሮቹ መፍትሄ መስጠት አለበት። ለችግሮቹ መፍትሄ መስጠት አለበት ሲባል የመጀመሪያው ራሱን የማጽዳት ብአዴን የአማራ ወኪል ነኝ ካለ አማራ የሆኑ ሰዎችን በድርጅቱ ውስጥ ማስቀመጥ አለበት። አማራ ያልሆኑ በተውሶ የሚሆን ሆም ተብሎ በፖለቲካ ቁማር የገቡ ብአዴን ውስጥ ያሉ አማራ ያልሆኑ ሰዎችን የማጽዳት ስራ መስራት አለበት። ሁለተኛው የአማራ ጥያቄዎች ዘርፈ ብዙ ናቸው። ስለዚህ እነዚህን ጥያቄዎች ስትራቴጂካሊ አስቦ መልስ መስጠት መቻል ይኖርበታል። ከድንበር ጋር የተያያዙ ጥያቄዎች አሉ። ከኢኮኖሚ ተጠቃሚነትና ፍትሐዊነት ጋር የተያያዙ አሉ። ከክልሉ የመልማት አንጻር የሚነሱ ጥያቄዎች አሉ። ሌላኛው ብአዴን በክልል ታቅፎ የራሱን ድንበር አበጅቶ ከክልል ውጭ ያሉትን አማራዎች ትኩረት እየሰጠ አይደለምና ከክልሉ ውስጥ ለሚኖሩ አማራዎች ትኩረት ሰጥቶ በቋንቋቸው የሚማሩበት፣ የፖለቲካ ውክልና የሚያገኙበት፣ ሀብት የማፍራት የደህንነት ዋስትናቸው ተጠብቆ እንዲኖሩ ማድረግ አለበት። ከዚህ በኋላ የሚፈናቀል አማራ ማየት አንፈልግም። ብአዴን እውን የአማራ ሕዝብ ውክልና አለኝ ካለ እነዚህን መፍትሄ መስጠት መቻል አለበት። ስለዚህ የነ ወልቃይት ጥያቄ ሲነሳ፣ የነ መተከል ጥያቄ ሲነሳ፣ ሌሎችም ጥያቄዎች ሲነሱ እዛ አካባቢ የሚኖረው ማህበረሰብ ሳይሆን የህዝቡ ወኪል ነው የሚለው ድርጅት መሪው ፓርቲ ብአዴን ለነዚህ ጉዳዮች ጥያቄው አንግቦ ምላሽ እንዲያገኝ ማድረግ መቻል አለበት። ከዚህ በኋላ የወልቃይት የማንነት ጥያቄ ኮሚቴ ተብሎ አይደለም መነሳት ያለበት፣ ይህንን መስራት አለበት ብዬ አስባለሁ። ከዛም ቀጣይ እኔ የምጠብቀው ብአዴን ማዕከሉን አዲስ አበባ ማድረግ እንዳለበት አስባለሁ። ማዕከሉን አዲስ አበባ አድርጎ ሌሎች ቦታዎችም ላይ የአማራ ህዝብ የሚኖርበት ቦታዎች ሁሉ ራሱን የቻለ ማስተባበሪያ ጽህፈት ቤት ኑሮት የአማራ ህዝብ ጥያቄዎችን እየመለሰ ወቅታዊ የሚሆን የረዥም ጊዜ ጥያቄዎችን መሄድ ይጠበቅበታል ብዬ አስባለሁ።
ደሳሌ በላቸው፣ ባህር ዳር ከተማ እኖራለሁ። ብአዴን መማር ያለበት ለውጥን በሚመጥን ቁመና ለለውጡ የሚሆን አመራር መተካት አለበት፣ ማብቃት አለበት። ትልቁ ለውጥን አንድ ህይወት የሚሰጠው ዘለቄታና ቀጣይነት እንዲኖር የሚያደርገው አመራሩ ነው። ይሄ ደግሞ ወጣት መሆን አለበት። ለውጡን የሚመጥን፣ ለውጡን የሚረዳ፣ ለለውጡ የሚሆን ማድረግ አለበት። ስለዚህ የተማረው ለአማራ የሚሰሩ ብቻ ሳይሆን አማራ የሆኑ ጊዜውን የዋጁ አመራሮች ሊሆኑ ይገባል። ስለዚህ ቀደም የነበሩ አመራሮች በክብር ተሸኝተው፣ ወጣት የሆኑ አመራሮች ወቅቱን በሚመጥን አግባብ ቦታ ሊሰጣቸው ይገባል። ስትራቴጂክ የሆነውን አመራርም ሆነ የእውቀትና የሙያ አመራሮችንም ቢሆን ከምሁራኑ መምጣት መቻል አለባቸው። ያ ካልሆነ የጊዜ ጉዳይ ነው እንጂ በሰው ልብ ብቻ አይደለም ብአዴን የሚሞተው፣ በድርጅትም ሊሞት ይችላል። ምክንያቱም ለውጥ ማምጣት ብቻ ለውጥ መምራት ብቻ ሳይሆን መለወጥን ስለሚጠይቅ መጀመሪያ ብአዴን ራሱ እንደ ድርጅት፣ እንደ አሰራር፣ እንደ ባህል ስያሜው መለወጥ መቻል አለበት። ያልተለወጠ ለውጥን ሊመራ አይችልም።
አዲስ አቅም ያለው ሰው ተፈጥሮ የቆየውን አስወግዶ አዲስ የሚፈጠረውን ኮሚቴ አግብቶ በትክክል ህዝቡ እንዲረጋጋ ማድረግ ነው። ስለዚህ በአዲሱ አመራር ቢሄድ አብሮ ከሀገሪቱ ጋርም ጥሩ ነገር ይመጣል፣ የመረጋጋት አቅሙም ይኖራል ብዬ አስባለሁ።
ብአዴን ከኦዴፓ ምን መማር አለበት?
የሸዋስ አለም እባላለሁ። የባህር ዳር ነዋሪ ነኝ። ብአዴን ጉባኤ አሁን የክልሉ ህዝብ የሚጠብቀው ብዙ ነገሮች ነው። በተለይ ከወዴድ መማር አለበት ብለን የምናስበው በዋናነት የአመራር ለውጥ፣ ወጣቱ ይለዋወጣል ብለን በጣም እንጠብቃለን። በመሪ መፈክር ብለው ከተቀመጠው አንጻር በትክክል ለውጡ ማስቀጠል የሚችል ህዝቡን ተጠቃሚ ማድረግ የሚችል የህዝቡን ባህል፣ አኗኗርና ማንነት የሚገልጽ ስም፣ አርማና ደንብ ይለውጣል ብለን እንጠብቃለን። እስከዛሬ የነበረው የዳቦ ስም ነው፣ የራሱ የአማራን ህዝብ የሚወክል ብአዴንንም የሚወክል ነው ብለን አናምንም እና ይህ ሲባል ግን አበበን በከበደ መለወጥ ብቻ ትክክል ነው ብለን አናምንም እና ለውጡም በዋናነት ሊያስቀጥል የሚችል እርሾ ያስፈልገዋል የሚል እምነት አለን።
አድማጮች፣ በቀጣዩ ዘገባ ወደ ኬንያ እንሄዳለን። በአፍሪካ የሚገኙ ስደተኞች መብታቸው እንዲጠበቅ የዓለም አቀፉ የስደተኞች ድርጅት UNHCR አዲስ ዘመቻ ጀምሯል። ድርጅቱ ዘመቻውን በአምስት የአፍሪካ ሀገሮች የጀመረ ሲሆን ግለሰቦች እንዲሁም የአፍሪካ አህጉር በቀል ድርጅቶች ለስደተኞች ድጋፍ እንዲያደርጉ የሚያበረታታ ዘመቻ ነው። UNHCR ሉኩሉኩ በመባል የሚታወቀውን ይህንን ዘመቻ ለአፍሪካውያን በተለያዩ መንገድ እያስተዋወቀ ነው። በኬንያ ዋና ከተማ ናይሮቢ ስለ ዘመቻው የ10 ኪሎ ሜትር የእግር ጉዞ የተደረገ ሲሆን በዚህ ዝግጅት ላይ ለስደተኞች መብት መከበር የሚሟገቱ ድርጅቶች ሰራተኞቻቸው፣ ስደተኞችና ብዙ ኬንያውያን ተሳትፈዋል። ዘገባው የገልሞ ዳዊት ነው፣ ይቀጥላል።
በአፍሪካ ከ24 ሚሊዮን ህዝብ በላይ ከቤት ንብረቱ ተፈናቅለዋል። ከዚህም 6.3 ሚሊዮን ከሀገራቸው የተሰደዱ ሲሆኑ 14.5 ሚሊዮን ህዝብ ደግሞ በግጭት ከቀያቸው ተፈናቅለው ጊዜያዊ መጠለያ ካምፕ የሚኖሩ ናቸው። የዓለም አቀፉ ስደተኞች ድርጅት UNHCR ለነኚህ ተጎጂዎች ሰብአዊ ድጋፍ በማድረግ ይታወቃል። በተለይ ሀገራቸውን ጥሎ ለወጡ መሰረታዊ ፍላጎታቸው እንዲሟላላቸው ጥረት ሲያደርግ ቢቆይም የስደተኞቹ ቁጥርና የሚፈለገው የእርዳታ ገንዘብ የሚመጣጠን አለመሆኑን ድርጅቱ አስታውቋል። ለምሳሌ የዩኤንኤችሲአር ኬንያ ቅርንጫፍ በኬንያ የሚኖሩ ከ400,000 በላይ ስደተኞችን ለመደጎም 119 ሚሊዮን ዶላር በላይ እንደሚያስፈልገው ቢገልጽም እስካሁን ከእርዳታ ሰጪዎች ያገኘው 37 ሚሊዮን ዶላር ብቻ ነው። ድርጅቱ በቂ እርዳታ ለመገኘት የስደተኞችን ኑሮ እንደመጎዳ ገልጿል። ይህንን ችግር ለመቅረፍ ዩኤንኤችሲአር በአፍሪካ አዲስ የገቢ ማሰባሰቢያ ዘመቻ ጀምረዋል። ይህም ዘመቻ ሉኩሉኩ በመባል የሚታወቅ ሲሆን ዓላማውም በአፍሪካ ስለሚገኙ ስደተኞች መብት መጠበቅ ድጋፍ ማድረግ ነው። UNHCR ዘመቻውን እንደ አውሮፓውያን አቆጣጠር ከህዳር 2017 ጀምሮ በአምስት የአፍሪካ ሀገሮች በማካሄድ ላይ መሆኑን ገልጸዋል። የዘመቻው ሐሳብ በአፍሪካ የሚኖሩ አፍሪካውያን ስደተኞች በወንድሞቻቸው ድጋፍ እንዲደረግላቸው ማድረግ ነው። ቢሆንም ዘመቻው በሚፈለገው መልኩ ለአፍሪካውያን የማስተዋወቅ ስራ ባለመሰራቱ የUNHCR ኬንያ ቅርንጫፍ አስታውቋል። ስለ ሉኩሉኩ ዘመቻ ያለውን ግንዛቤ ጦት ለማስቀረት የዓለም አቀፉ ስደተኞች ድርጅት ዘመቻው በተጀመረባቸው የአፍሪካ ከተሞች ማለትም በናይሮቢ፣ በአቢጃን፣ በላጎስ፣ በዳካር፣ በጆሃንስበርግ እና በአክራ ለደህንነት እንጓዝ የሚል የ10 ኪሎ ሜትር የእግር ጉዞ ፕሮግራም በማድረግ ላይ ነው። የእግር ጉዞ ፕሮግራሙ ትላንት በናይሮቢ የተደረገ ሲሆን የሰብአዊ ድርጅቶች ሰራተኞች፣ ስደተኞች እንዲሁም በርካታ ኬንያውያን በእግር ጉዞው ላይ ተገኝተዋል። ገልገለው ጅሎ በኬንያ ለ12 ዓመታት የኖረ ትውልደ ኢትዮጵያዊ ስደተኛ ነው።
ምርጋ በቀታ እንገርጋራ ምርጋ ፍ
አዎ የስደተኛው መብቶች እንዲከበሩ ይረዳል። በሰዎች መካከል መስማማትን የሚፈጥር ነገር ስለሆነ ሀገሬውንና ስደተኛውን በማቀራረብ መግባባት እንዲፈጠር ያደርጋል። በተጨማሪም ሰዎች እንዲተባበሩ የሚያደርግ ነው። የሀገሩ መንግስትም እንዲህ አይነቱን ሁኔታ ሲመለከት ስለ ስደተኞች ያለው ግንዛቤ አውንታዊ ይሆናል።
ሎኮኞስ ኛቲኬ ደቡብ ሱዳናዊ ስደተኛ የእግር ጉዞ ከሀገሯ የጠችበትን ሁኔታ እንዳስታወሳት ትናገራለች።
Okay, this remind me when I came back from my
ይህ ጉዞ ከሀገር የወጣሁበትን ሁኔታ ያስታወሰኝ ትዝ ይለኛል። ከቤተሰቦቼ ጋር ስንሰደድ አንድ በጥይት የተመታችን ሴት ሳይ በጣም ነበር ያዘንኩት። ከተመታች በኋላ መሄድ አልቻለችም ነበር። አሁን ቢያንስ የዚህ ሀገር ሰው ከኛ ጋር ጉዞ ሲያደርግ ስደተኛው ያለፈበትን ውጣ ውረድ እንደ ተጋሩ ይሰማኛል።
ዋንጋሪ በእግር ጉዞው ላይ ከነበሩ የኬንያ ዜጎች አንዷ ነች። ሷም ኬንያውያን ለስደተኞች መልካምነት ማሳየት አለባቸው ትላለች።
People in this country should be receptive to refugees.
በዚህ ሀገር የሚኖሩ ዜጎች ለስደተኞች ቅን አመለካከት ሊኖራቸው ይገባል። ምክንያቱም ማንም ሰው በፍቃዱ ከቤቱ አይሰደድም። ስደት ደግሞ በማንም ላይ ሊከሰት እንደሚችል ማወቅ አለብን። ሌሎች ሀገሮች አፍሪካውያንን ያን ያህል በቅንነት ባይሆንም እየተቀበሏቸው ነው። የአፍሪካ ሀገሮች ደግሞ አፍሪካውያን ስደተኞችን መቀበል ይኖርባቸዋል። ምክንያቱም እነኚህ ሰዎች ስደተኞች ሳይሆኑ ድንበር አቋርጠው የወጡ ወንድሞቻችን ናቸውና።
ኒዳጃ ሁማዙ በአፍሪካ ባለው የዩኤንኤችሲአር ቅርንጫፍ የግል ተቋማት ፓርትነርሺፕ ቢሮ ኃላፊ ናቸው። ዘመቻው እንደ አፍሪካውያን ባህል ያለንን ሀብት የማጋራት ልማድ ስለማበረታታት መሆኑን ይናገራሉ።
ከዚህ የእግር ጉዞ ጀርባ ያለው ሀሳብ ሰዎች በዘመቻው እንዲሳተፉ ማነሳሳት ነው። ይሄ ነው ያለው መንፈስ፣ አንዱ ስለ ሌላው እንዲያስብ ያለውን ሀብት እንዲያጋራ ማድረግ። እናም በአፍሪካ ለሚገኙ የስደተኛ ማህበረሰብ ተሰባስበን ገንዘብ የማሰባሰብ ስራ እየሰራነን።
ሚስስ ኒዳ በዘመቻው አግሩ በቀል ኩባንያዎች በአፍሪካ ለሚገኙ አፍሪካውያን ስደተኞች የገንዘብ ድጋፍ መጀመራቸውንም ገልጸዋል። ለአሜሪካ ድምጽ ገልሙዳዊት ከናይሮቢ።
አሁን ደግሞ ወደ ሎስ አንጀለስ። በሎስ አንጀለስ እና በኦሬንጅ ካውንቲ የሚገኙ 8 የኢትዮጵያና የኤርትራ ኦርቶዶክስ ተዋህዶ አብያተ ክርስቲያን የሲኖዶሳዊ እርቅ ስምምነቱን ምክንያት በማድረግ የምስጋና ቀን አክብረው ውለዋል። ሎስ አንጀለስ የሚገኘው ዳንኤል አርጋው የሚከተለውን ዘገባ ልኮልናል።
ላለፉት 27 ዓመታት ያህል በሁለት ሲኖዶስ ስትመራ የቆየችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን በተፈጠረው አዲስ የእርቅና ሰላም የጋራ ስምምነት ምእመናኑ በጋራ በመሆን ለቤተ ክርስቲያኗ አንድነትና ሰላም የበኩሉን ሚና መወጣት እንዳለበት ተጠቁሟል። በድንግል ማርያም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሎስ አንጀለስ ካሊፎርኒያ በተካሄደው በዚህ የሰላምና የአንድነት ምስጋና ጉባኤ ላይ በሰሜን ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ አቡነ ቴዎፍሎስ እንዳሉት ለ27 ዓመታት ያህል በቤተ ክርስቲያናችን ጠፍቶ የነበረው የሰላምና አንድነት መውረዱ ለኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናን ታላቅ የፍቅር ድል ውጤት ነው ብሏል። አክለውም እንዳሉት ለሲኖዶሳዊ የእርቅ ሰላም እንዲገኝ ያደረጉ አካላትንም ምስጋናቸውን አቅርቧል።
በአጭር ጊዜ ይህ ሰላም የቤተ ክርስቲያን አንድነት እንዲመጣ በአጭር ጊዜ እንዲከናወን ሁሉም ነገር በአማረ ሁኔታ እንዲጠናቀቅ ላደረጉ ጠቅላላ በገዳማት ላሉ፣ በአድባራት ላሉ፣ በሞት ላሉ፣ በሕይወት ላሉ እንዲሁም በውጭ ሀገርም ሆነ በአገር ውስጥ ላሉ ወገኖቻችን አንድ ከፍ ያለ ምስጋና አቅርቡልን። ብዙ ጊዜ ጸሎታቸው፣ ምኞታቸው ተሳክቶ በተጨማሪ ያ የቅዱሳን አባቶቻችን ጸሎት እንዳለ ሆኖ ባልታሰበ ጊዜ እግዚአብሔር ዶክተር አብይን አስነስቶ የኢትዮጵያን ሰላምና አንድነት መረጋጋት እንዲሁም የ27 ዓመታት የልዩነት ጊዜ እንዲያቆም ከፍተኛ አስተዋጽኦ አድርገዋልና ዶክተር አብይንም አንድ እንድታመሰግን ይሰማል።
ስሜ ወንደሰን ማሩ ባላለሁኝ ከኦሬንጅ ካውንቲ ቀራኒዮ መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው የመጣሁት። ዛሬ ቤተክርስቲያናችን ለሁለት አስርታት ዓመታት በላይ በልዩነት የነበረችው ቤተክርስቲያን አንድ ሆና አባቶች በአንድነት እግዚአብሔርን ያመሰግኑበት፣ ምእመናን በአንድነት ያመሰግኑበት ቀን ስለሆነ እጅግ በጣም ደስ የሚል ጊዜ እንደነበረ ነው ለመግለጽ የምወደው። በእውነት እግዚአብሔር አሁን ደግሞ ቀሪውን ጊዜ አገራችንን ባርኮ ህዝቧን ባርኮ ሀገራችን አንድ አድርጎልን እግዚአብሔር ቤተክርስቲያናችንን ደግሞ ከአሁን ካለው በላይ ሆና አገልግሎት እንድናገኝ እግዚአብሔር ፈቃዱ እንዲሆን እየጸለኩኝ ስላደረክልኝ መጠየቅ በጣም አመሰግናለሁ።
እኔም አመሰግናለሁ።
ስሜ መቤት ይባላል። መቤት መለሰ ከድንግል ማርያም ቤተክርስቲያን ነኝ። በጣም ቃላት የሌለው ደስታ ተሰምቶኛል። እግዚአብሔር በዚሁ ይቀጥል ይባርከን ሁላችንንም።
ከግማሽ ምዕተ ዓመት በላይ ተለያይተው የነበሩት አብያተ ክርስቲያናት አሁን በተጀመረው የእርቅ ስምምነትን ለማመስገን በተጠራው የምስጋና በዓል ላይ የኔቫዳ እና የአሪዞና ስብከት ሊቀ ጳጳስ አቡነ ዮሴፍን ጨምሮ ከ8ቱ አብያተ ክርስቲያናት የተውጣጡ አባቶች ተገኝተው በተፈጠረው የእርቅና ሰላም ሂደት ዙሪያ ለምእመናኑ ሰፋ ያለ ማብራሪያ ሰጥቷል። በተጋባዥ እንግዶች የደስታ መግለጫና በብፁዕ ሊቀነ ጳጳሳት ቃለ ምዕዳንና ቡራኬ የበዓሉ ፍጻሜ ሆኗል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
Oh, I know how to buy it.
የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ደግሞ ከእናንተ ከአድማጮች የደረሱንን አስተያየቶች እናሰማለን።
ሄሎ ቪኦኤ፣ እንደምናችሁ? ሰላም ናችሁ? እናንተ የህዝብ ድምፅ ናችሁ። ግን ሰሞኑን በመስቃንና ማረቆ ወረዳ ሰሞኑን የእርስ በርስ ግጭት ተከስቶ ነበር። ይሄ ህዝብ በዘር የተከፋፈለ ፖለቲካ ሲራመድ የነበረበት ህዝብ ግን ተቻችሎ ባህሉን አስጠብቆ የኖረ ህዝብ ነው። ተዋልዶ የኖረ ህዝብ ነው። አሁን ሰሞኑ ለውጡን የማይፈልጉ ሰዎች በቀሰቀሱት ምክንያት ብዙ ሰዎች አልቀዋል፣ ከቤት ተፈናቅለዋል። የክልሉ መንግስትም ቢሆን ራሱ ትኩረት ያደረገው መሀል ሀገር የተከሰተውን ክስተት ነው ሰሞኑን ሲናገር የነበረው፣ ምንም እንኳን ለመጥቀስ ቢሞክርም። እባካችሁን የክልሉን አስተዳደርም ቢሆን ወይም በፌዴራል በኩል ይህ ህዝብ ድጋፍ ይፈልጋል፣ ሰላም ይፈልጋል። ይህንን ነገር በተቻላችሁ መጠን ብታቀርቡልን። እኔ የማህበረሰቡ ተወላጅ ባልሆንም በዛች አገር በሁለቱም ወረዳ ውስጥ ተወልጄ አድጌ ተምሬ አሁን የምኖረው አሜሪካ ውስጥ ላስ ቬጋስ ነው። እባካችሁን ይህን ነገር አስተላልፉልን። ቀላል ሰው አይደለም የሞተው፣ ወደ 30 ሰው አልቋል። ምስኪን ገበሬው ነው እንትን ያለው። ወጣቶቹን አነሳስተው ቤት አቃጥለዋል፣ ሰው ሞቷል። ከቻላችሁ ይህንን ነገር አቅርቡልን። አመሰግናል።
ቪኦኤ በለው ነኝ፣ እንደምናላችሁ። ሰፕተምበር 22 ሰለሞን አባቴ ከሻለቃ ዳዊት ወደ ጊዮርጊስ ጋር ያደረገው ውይይት በጣም ጠቃሚ ነው። ህዳሴውን ግድብ የሚዳስስ የኢትዮጵያ ፖለቲካ ሁኔታ የሚመለከት፣ ለምን እንዴት ከኤርትራ ጋር ስምምነት እንደተፈራረሙ፣ ከኤርትራ ጋር የተደረገው ስምምነት ሰላምን የሚፈነጥቅ በመሆኑ ደስ ይላል። ግን ለምን አረብ ሀገር ከአፍሪካ ውጭ ለምን አረብ ሀገር እንዳሉትና ብዙ ብዙ የሚዳስስ ስለሆነ እያንዳንዱ ኢትዮጵያዊ ስለ ኢትዮጵያ የሚያስብ የሚመለከት ስለሆነ በጣም ይፈልጋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሙስና ከዓለም እጅግ የከበዱ ፈተናዎች አንዱ ነው ሲል ተነሳ የዩናይትድ ስቴትስን መንግሥት አቋም የሚናገረው ርዕሰ አንቀጽ። ሙስና ብዙ ጊዜ የሚገለጠው በአካባቢ ደረጃ ያሉ ሥልጣኖችን በዋልጌነትና ለብልሹ ተግባር በመጠቀም ሲሆን፣ መዘዙ ግን በዓለም አቀፍ ደረጃ ሁላችንንም የሚጎዳ መሆኑን ይናገርና ሙስና የበለጸጉትንም ሆነ በልማት እንብዛም ያልተራመዱ ሀገሮችን የግሉንም ሆነ የመንግሥቱን ዘርፍ እኩል የሚጎዳ ብልሽት እንደሆነ ያስገነዝባል። ርዕሰ አንቀጹ በመቀጠል እንዲህ ይናገራል። ሙስና መተማመንን ያጠፋል፣ ልማትን ይጎትታል፣ በዲሞክራሲያዊ ተቋማት ላይ ሊኖር የሚገባውን እምነት ይሸረሽራል፣ ለድንበርና ሀገር ዘለል ወንጀሎች መንሰራፋት መንገድ ይጠርጋል። ወጣም ወረደ በውጤቱ የንቅዘት መዘዞች ዋነኛው ተጎጂና መከራ ተሸካሚ መደበኛው ተራው ሰው ነው። ሙስና ገበያዎችን ያመሳቅላል፣ የዋጋዎች ንረትን ያስከትላል፣ ነዋይ አፍሳሾችን ተስፋ ያስቆርጣል፣ የምጣኔ ሀብት ሂደትን ይገታል። የልማትና የእድገት መሰናክል በመሆኑ በተለይ በልማት ወደፊት ባልገፉ ሀገሮች ውስጥ ላሉ ማኅበረሰቦች ይበልጥ አውዳሚ ነው። በዚህ ነቀርሳ ላይ ንቃትና ትኩረትን ለመሳብ ሲልም የተባበሩት መንግሥታት ድርጅት ኅዳር 29 ዓለም አቀፍ ጸረ ሙስና ቀን ሆኖ እንዲታሰብ መወሰኑን ርዕሰ አንቀጹ ያስታውስና የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ጸረ ሙስና አቋም ካወጣበት በኢትዮጵያ የዘመን አቆጣጠር ከ1995 ዓመተ ምህረት ጀምሮ ዕለቱ በየዓመቱ እየታሰበ እንደሆነ ያመለክታል። የተባበሩት መንግሥታት ድርጅት ሙስና ማኅበረሰቦችንና ሀገሮችን የሚያቋርጥ ወንጀል ነው ሲል ደምድሟል። ሙስና የወንጀል አድራጎቶችን በየሀገሩና በዓለም አቀፍ ደረጃ ያቀጣጥላል ይላል ርዕሰ አንቀጹ። ርዕሰ አንቀጹ በመቀጠል ሙስናን ለመጋፈጥ በመንግሥታት በሲቪል ማኅበረሰቦችና በግሉ ዘርፍ መካከል ትብብሮችን በመፍጠርና በማጠናከር ሁለንተናዊ ምላሽ መስጠት እንደሚያስፈልግ፣ ሙስናን ለማቆም በመንግሥት ውስጥ ግልጽነትን ማስፋት፣ የሕግ የበላይነትን ማስፈን፣ በየቦታው ያሉ ዜጎች እንደ ግለሰብ፣ እንደ ጋዜጠኛ፣ እንደ ሲቪል ማኅበረሰቡ አባል የንቅዘት አድራጎቶችን መዋጋት እንዲችሉ ማድረግና ጥፋተኞች ሕግ ፊት ቀርበው መጠየቃቸውን ማረጋገጥ እንደሚገባ ይናገራል። ዩናይትድ ስቴትስ የቴክኒክ ድጋፍ በመስጠትና በሥልጠናም ይሁን ተሰርቀው ባሕር ማዶ የተሻገሩ ሀብትና ጥሪቶችን ፈለግና አሻራ አነፍንፎ ማስረጃ በመሰብሰብ የነቀዙ ሙሰኞችን ሕግ ፊት ለማቅረብ ከሀገሮች ጋር በትብብር ለመሥራት ንቁና ዝግጁ መሆኗን ርዕሰ አንቀጹ አስገንዝቧል። አብረን በመሥራት የገበያዎቻችንን ደህንነት ማረጋገጥ፣ የመንግሥታት ተቋሞቻችንን ማሻሻል፣ ለሁሉም ዜጎች ዕድሎችን ማስፋትና ብልጽግናን መደንገግ እንችላለን ሲል የዕለቱ ርዕሰ አንቀጽ መልእክቱን አጠቃለለ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አሁን ደግሞ የዜና ማጠቃለያ እናሰማለን። በደቡብ ሱዳን በተካሄደው የእርስ በርስ ጦርነት ያለቁት ሰዎች 382,000 መሆናቸውን አንድ አዲስ ዘገባ ገለጸ። ከዚህ በፊት ከተገመተው እጅግ የበዛ አሃዝ መሆኑ ታውቋል። በኮንጎ ዲሞክራሲያዊ ሪፑብሊክ የሰብአዊ መብቶች ጥሰት እያደገ መምጣትና በሲቪሎችና ፖለቲካ ነጻነት ላይ ገደብ መጣል የመጪውን ፕሬዚዳንታዊ ምርጫ ተአማኒነት ጥያቄ ውስጥ አስገብቷል ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ፕሬዚደንት ዶናልድ ትራምፕ ኢራንን ከዓለም ዋናዋ የአሸባሪዎች ደጋፊ ብለዋታል። ከሶስት ዓመታት በፊት ከኢራን ጋር የተደረገውን የኒውክሌር ስምምነት መንቀፉንም ቀጥሏል። ዩናይትድ ስቴትስ በያዝነው ዓመት ቀደም ሲል ከስምምነቱ መውጣቷ የሚታወቅ ነው።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳነች ፍስሐዬንን ከአቀናባሪዋ ብርሃን ኃይሉ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን በትግርኛ ቋንቋ የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።